የኢትዮጵያ መንግስት ከጥቂት ወራት በፊት በታሰሩት የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር በቀለ ገርባና በሌሎችም ላይ የመሰረተው የአሸባሪነት ክስ የዩናይትድ ስቴትስ መንግስትን በጽኑ እንዳሳሰበው ከውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ኬርቢ ቢሮ ይፋ የሆነው መግለጫ አመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሰኔ 12, 2003 ዓ.ም በኢትዮጵያ መንግስት ባለሥልጣናት ስለታሰረው ውብሸት ታየም መግለጫ አውጥቷል። አዲሱ አበበ የመግለጫውን ይዘት ባጭሩ አቅርቦ በካሊፎርኒያ ስቴትስ ዩኒቨርሲቲ ሳን በርናርዲኖ የሕግና የፖለቲካ ሳይንስ ፕሮፌሰር ከሆኑት ከአለማየሁ ገብረ ማርያም ጋር ወደ አካሄደው ውይይት ይወስደናል።
የኢትዮጵያ መንግሥት ጋዜጠኞችን፣ የፖለቲካ ፓርቲ አባላትንና የመብት ተሟጋቾችን ለማሰር የሽብርተኛነት ሕጉን ከመጠቀም እንዲታቀብ በድጋሚ እናሳስባለን ያለው የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት መግለጫ፣ ይህ አይነቱ አካሄድ ለዲሞክራሲያዊ ስርዓት መዳበር የሚያግዙ ነጻ ድምፆችን ከማበረታታት ይልቅ መሰናክል እንደሚሆን አመልክቷል። ዜጎች የሚያሰሟቸውን ተገቢ ጥያቄዎች በአግባቡ ለማስተናገድና ኦሮሚያ ውስጥ በተካሄዱ ሰላማዊ ሰልፎች ወቅት ለተፈጸሙ አመጾች የደህንነት አባላት ተጠያቂ መሆናቸውን የኢትዮጵያ መንግሥት ባለሥልጣናት በመቀበላቸው የሚመሰገኑ መሆናቸውን መግለጫው ጠቅሶ፣ ይሁንና ይላል መንግሥቱ በዚህ ተቃውሞ ተሳትፈዋል የተባሉ ቁጥራቸው ያልታወቀ ሰዎችን ማሰር እንደቀጠለ፣ ለወከባው ተጠያቂ ናቸው የተባሉ የደህንነት አባላትንም በኃላፊነት እንዳላቀረበ አመልክቶ፣ ይህም ለዘላቂ መፍትሄ ዋስትና የሚሰጥና የሚያስተማምን አይደለም ብሏል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በኢትዮጵያ መንግሥት ባለሥልጣናት ስለታሰረው ውብሸት ታየ መግለጫ አውጥቷል። ውብሸት በተከለከለው ሃዳር በተባለ ሳምንታዊ ጋዜጣ ላይ መጻፉን ቀጥሎ እንደ አውሮፓ አቆጣጠር ጥር 19 2012 በሽብርተኛነት እንዲሁም ከሽብርተኞች ገንዘብ ይቀበላል በሚል ክስ የ14 ዓመታት እስር ተበይኖበት በዝዋይ ማረሚያ ቤት ይገኛል። ውብሸት ታዬ በአሁኑ ወቅት የጤንነቱ ጉዳይ አስጊ ሁኔታ ላይ እንደሆነ ያመለከተው የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት መግለጫ የኢትዮጵያ መንግሥት ውብሸትን እንዲለቅ አበረታቶ የሽብር ሕጉንም በነጻ ሐሳብን ለመግለጥ እንቅፋት እንዳይሆንና የጋዜጠኞችን ሥራ ለማጣጣል እንዳይጠቀምበት ጥሪ እናቀርባለን ብሏል። መግለጫው እንዲህ ነው ባጭሩ። እንግዲህ ፕሮፌሰር አለማየሁ በቅድሚያ ስለ ትብብሩ አመሰግናለሁ። እስቲ ቀደም ሲል ባነበብኩት የዩናይትድ ስቴትስ መግለጫ ላይ የሚሉት ካለ ከዛ ልጀምር።
እሺ፣ አመሰግናለሁ አቶ አዲሱ። ይሄ አሳስቦናል የሚባል የአሜሪካን መንግስት አነጋገር ዘይቤ አይገባኝም። ሁልጊዜ ህወሓት ማለት ነው ሰብአዊ መብቶችን በኃይል ሲረግጥ፣ ግድያ ሲፈጽም፣ ምርጫ ሲሰርቅ፣ ያለ አግባብ ሲያስር፣ ፍርደ ገምድል ዳኝነት ሲሰጥ፣ ፖለቲካ መሪዎችን፣ ፓርቲዎችን ሲያዋክብ፣ ሁልጊዜ የአሜሪካን መንግስት እየተነሳ አሳስቦናል፣ በጣም አሳስቦናል፣ እንዲሁም በጥልቅ አሳስቦናል እያለ ከአንገት በላይ አነጋገር ብዬ ነው የምመለከተው። ምክንያቱም ይሄ አዲስ ነገር አይደለ፣ አንተም ጠቅሰዋል። ላለፉት 10 ዓመታት ውስጥ በተለይም ከ2005 በአውሮፓ አቆጣጠር ምርጫ ጊዜ ጀምሮ በሚደረጉት ሰብአዊ መብት ረገጣዎች ላይ ሁልጊዜ የአሜሪካን መንግስት የሚጠቀማት ቃል አለች፣ አሳስቦናል፣ አሳስቦናል። ምን ማለት ነው አሳስቦናል? ራሳቸውን ህሊና ለመደለል ነው ወይንስ የኢትዮጵያ ህዝብ ለመደለል ነው? ምን ምልክት ለመስጠት ነው የዚህ አይነት አነጋገር? ሁልጊዜ አሳስቦናል፣ አሳስቦናል።
ከዚያ ውጭ የዩናይትድ ስቴትስ መንግስት ምን ሊያደርግ ይችላል?
እንደ ብዙ ነገር ሊያደርግ ይችላል። ለምሳሌ የሚሰጠውን ድጎማ በየአመቱ፣ በዛ ላይ የሰብአዊ መብትን ካልጠበቃችሁ፣ ካላከበራችሁ ከድጎማ ላይ ይቆረጣል ቢል የእነሱን ተሳሰባቸውንም ምናልባት ሊያነቃቃው ይችላል። እነሱ እኮ ምንድን ነው ካሁን የሚጠብቁት? ምንም አደረግን ምንም እንደማያደርጉ እናውቃለን። ምክንያቱም በሌላ ነገር ጥቅማቸውን ስለምንጠብቅላቸው ምንም አያደርጉም ነው። ስለዚህ እኔ በስልጣን ላይ ላሉ ሰዎች ነግሬያለሁ፣ አሳስቦናል አትበሉ። የምታደርጉት ነገር ካለ አድርጉ። እየተረጋገመ አሳስቦናል ማለት እንደ መሳለቅና ምንም ነገር ደግሞ ለማድረግ እንዳልተዘጋጃችሁ የሚጠቁም አይነት አነጋገር ነው ብዬ ደጋግሜ ገልጻለሁ። ስለዚህ
ከዛ ባለፈ ግን ይቅርታ አቋረጥኩት እንጂ የዩናይትድ ስቴትስ መንግስት በተለይ ውጭ ጉዳይ መስሪያ ቤቱ በየአመቱ በሚያወጣው የሰብአዊ መብት ሪፖርት ላይ ማንኛውንም ህገወጥ ድርጊት የተፈጸመው ሳያልፍ እንዲሁ ልክ አይደላችሁም እያለ ይሄዳል እና ከዛ በጠነከረ መንገድ በአንድ መንግስት ወይም በአንድ ሉዓላዊ ሀገር ላይ ባለ መንግስት ላይ እንግዲህ ምን ማድረግ እንደሚችል ቀደም ሲል የጠቀሱትም ምናልባት ማዕቀብ ካልሆነ በስተቀር በጉልህ ወይም በተጨባጭ ሊደረግ የሚችል ነገር መኖሩን ምንድን ነው ለማለት ነው።
እንግዲህ በዲፕሎማሲ ብዙ ነገር ሊያደርጉ ይችላሉ። በመሀላቸው ያሉ ብዙ ግንኙነቶች አሉ፣ እነዛ ላይ ተጽዕኖ ማድረግ ይችላሉ። ዋናው ነገር ምንድን ነው? ፍላጎቱ አለ እና ደግሞ የፖለቲካል ዊል ወይንም የፖለቲካው አስተሳሰብ እና ጥንካሬው በአሜሪካ መንግስት አለ ወይ ነው። እንጂ እነሱ ከፈለጉ ብዙ ዘዴ አላቸው። ምክንያቱም በሌላው ሀገር ላይ የሚጠቀሙት ነው። በኢራን ላይ ለምሳሌ ብዙ የሚጠቀሙት ነገር አለ። በሌላም ሀገር ሰብአዊ መብት የሚረገጡበት ቦታ ማድረግ የሚፈልጉትን ከፈለጉ እነሱ የሚያደርጉትን አያጡም ማለት ነው። ለምሳሌ በአሜሪካን ምክር ቤት ውስጥ አንዳንድ ህግጋት ሊወጡ ይህንን በተመለከተ በምክር ቤቱ የተነሱ ሀሳቦች አሉ። እነዚህም ከመደምሰስ እነሱን ደግሞ ቢደግፉ ህጋዊ በሆነ መንገድ ደግሞ ምክር ቤቱ የፈቀደውና ምክር ቤቱ ይደረግ ብሎ በኢትዮጵያ ውስጥ ስለ ሰብአዊ መብት አጠባበቅ ይደረግ የሚለውን ነገር ወደፊት መግፋት ይቻላል። ስለዚህ በኤግዜኪቲቭ ወይንም በስራ አስፈጻሚው በኩል ማድረግ ያልፈለጉት ነገር ካለ በምክር ቤቱ የሚሰጠውን ደግሞ እንዲወርቅና እንዲከሽፍ አለማድረግ ራሱ በቂ ነው። ህጉን ተከትሎ መስራት ይችላሉ ማለት ነው። ብዙ ሀሳቦች ቀርበዋል እነዚህ ላይ።
እሺ፣ ዛሬ ባወጡት በእርስዎ ጽሁፍ ላይ እንግዲህ የበቀለ ገርባ ክስ በህዝባዊ ወያኔ ፍርድ ቤት የሚል ርዕስ የሰጡት ጽሁፍ አለ። በዛ ላይ ከዚህ ከዩናይትድ ስቴትስ መግለጫ በተለየ እርስዎ ሊያንጸባርቁ የሞከሩት ምንድን ነው?
ዋናው እኔ የክሱን ስርዓት የተመለከትኩት ምንድን ነው፣ ኦሮሞ ፌዴራሊስት ኮንግረስ እና አቶ በቀለ ገርባ እና ሌላም ተከሳሾችን አብሮ አድርጎ ኦግነግ ናቸው ብለው ጥላሸት ለመቀባት ነው። ግን በተለይ በአቶ በቀለ ገርባ ላይ የቀረበው ክስ ምንድን ነው? በአሁኑ ባለፈው ሐምሌ ከተፈቱ በኋላ ወደ አሜሪካ ሄደው ከኦነግ ድርጅት አባሎች ጋር ተገናኝተው ወደ ሀገር ሲመለሱ የአሸባሪ ተልእኮ ከኦነግ ይዘው መጥተው ከሌላ ተባባሪዎቻቸው ጋር ሆነው በየከተማውና በየአቅጣጫው እየዞሩ አሸባሪ ስራ እንዲሰራና እንዲሆን እየጎተኮቱ መምሪያ እየሰጡ የህዝብ ህይወትና የንብረት እንዲጠፋ ሰርተዋል የሚባል ነገር ነው። ይሄ ግን ራሱ አሸባሪ ህግ፣ የአሸባሪ መቆጣጠሪያ የተባለው ህግ በዩኤስ ስቴት ዲፓርትመንት፣ በዓለም ባንክ፣ በሂውማን ራይትስ ዋች፣ በተባበሩ መንግስታት ተገምግሞ የፖለቲካ መሳሪያ መሆኑ ተረጋግጧል። ማናቸውም ሰው ግለሰብም ሆነ ድርጅት ዘዋትን የሚቃወም ካለ የሚነቅፍ ወይንም እነሱን የሚያስከፋ አነጋገር የሚናገር በሙሉ አሸባሪ እየተባለ እነሱ ራሳቸው እየፈቱ በራሳቸው ዳኞች በፖለቲካ እያስመሯቸው ውጤት እንዲያመጡ የሚያደርጉበት ህግ ነው እንጂ እውነት ይሄ ፍትሐዊና ዳኝነትን የተከተለ ህግ አይደለም ብለው በዓለም ላይ በገሃድ የታወቀ ነው። ስለዚህ የመብት መግፈፊያና እነሱ ወንጀል የሚፈጽሙበትን ህግ ለራሳቸው መከላከያና እነሱን የሚቃወሙን ሰው መቆጣጠሪያና መደምሰሻ የሚያደርጉት ህግ ነው እንጂ የእውነት ህግ ነው ተብሎ የሚጠበቅ አይደለም።
አንድ ግን በኢትዮጵያ መንግስት በኩል የተገለጠ ዜጎች የሚያሰሟቸውን ተገቢ ጥያቄዎች በአግባቡ እናስተናግዳለን ብለዋል የኢትዮጵያ መንግስት ባለስልጣናት። እንዲሁም ደግሞ አሜሪካም ይህንኑ ጠቅሷል። ነገር ግን ከህግ ውጪ ተደረጉ የሚሉትን ነገር በሚሉት ጉዳይ ላይ ደግሞ ተጠያቂ አድርገው ሰዎችን ማሰራቸው እንደ ወንጀል እንደ ጥፋት ለምን ይወሰዳል የሚሉ ሰዎች አሉ።
ዋናው እኮ እሱ ነው። እነዚህ ለምሳሌ ክሱን አብጠርጥረህ ብትመለከተው እነዚህ ሰዎች ምን አደረጉ የሚለውን ዝም ብለው በዚህ አካባቢ ሄደው እንደዚህ ተናግረው ሰውን ረብሸዋል ወይንም በየከተማው እየዞሩ የአሸባሪ አይነት ጉትጎታ አድርገዋል፣ እንደዚህ አድርገዋል ነው እንጂ በዚህ ቦታ በዚህ ቀን በዚህ ሰዓት በዚህ ደቂቃ እገሌ እገሌ የተባለውን ሰው ከእገሌ እገሌ ጋር አድርገው በዚህ ቦታ ተገኝቶ ይህን አድርገዋል የሚል ነገር የለም ክሱ ላይ። ይሄ ደግሞ አዲስ አይደለም። ሁሉንም ከአሁንም በፊት የተደረጉትን ክሶች ቃላቸውን መርምረህ ብትመለከት ይህንን ነው የምታገኝ። ስም መቀየር ብቻ ነው። ሰው ይታሰራል፣ ከዛ በኋላ ማስረጃ ፍለጋ ይሄዳል። ምን አይነት ህግ እንደሆነ እኔ በዓለም ላይ አይቻላቅም።
ፕሮፌሰር አለማየሁ ገብረ ማርያም ስለ ትብብሮ አመሰግናለሁ ለዛሬ።
እኔም አመሰግናለሁ።